voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ ብዙ በአምስት ቀናት ነው የተገለጸ ማቆም አድማ መጥቷል። ዛሬ ተጀምሯል። ምንም የወጣ ባጃጅም የትራንስፖርት አገልግሎት ሚሊክም ምናምን የለም። ከፈቱ አገልግሎት ሰጪ እንትኖችም የሉም። ከመድኃኒት ቤት ከፋርማሲ እና ከዳቦ ቤት መስተቀር ማለት ነው።
የጎንደር ከተማ ነዋሪ ናቸው። በነገራችን ላይ አድማጮች፣ ስለ ድምፁ ጥራት ይቅርታ እንጠይቃለን። በከተማይቱና በአካባቢው ሁኔታ ዙሪያ የተጠናከረ ዘገባ አለንና በዕለቱ አብይ ርዕስ ይቀርባል።
ህዝቡ የሚያነሳቸውን መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ግራ ተሳቢነት ምናምን የሚለው 15 ዓመት ቅስቀሳቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታይም።
የመድረክና አረና ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት ናቸው። የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግስት ስልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ጠቅሶ ሰኞ ዕለት ባወጣው መግለጫ ላይ ከሰጡት አስተያየት የተወሰደ ነው። ዜናውን ተከትሎ በሚቀርበው የመጽሔቱ ትንታኔ ክፍለ ጊዜ ዝርዝሩን ይዘናል።
ከምሽቱ ዜና መካከል ቀደም ሲል እንደገለጽነው ጎንደር ከተማና አቅራቢያ ባሉ ከተሞች አዲስ አድማ ተቀስቅሷል። ሰላማዊ ወይም የተቃውሞ ሰልፍም እየተካሄደ ነው። ዓለም አቀፍ ማህበረሰብ ለሶማሌላንድ የአገርነት እውቅና እንዲሰጥ ጥሪ ቀርቧል። የደቡብ ሱዳን ተቃዋሚ መሪ ሪክ ማቻር ታመው ሐኪም ቤት ገብተዋል ሱዳን ካርቱም ውስጥ የሚል ይገኙበታል።
ሳምንታዊ ቅንብር ኢትዮጵያውያን በአሜሪካና ሌሎች ዘገባዎችና ቅንብሮችም ተዘጋጅተዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ነሐሴ 19 2008 ዓ ም አስተናጋጆች አሉላ ከበደና
አዲሱ አበበንን የሚያቀናብርልን ንጉሱ ታምሬ ከስርጭት መሐንዲሱ ጋር
ከርተስ ባይነም
እነሱን ላንተ ትቻለሁ። አብረን እናመሻለን። መልካም ምሽት። ዜና በጎንደር ከተማና በአቅራቢያዋ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬም በከፊል ቀጥሎ መዋሉን ከየስፍራው ያነጋገርናቸው ነዋሪዎች ተናግረዋል። በኦሮሚያ፣ በኮንሶ፣ በደቡብና በሌሎች የአገሪቱ ክፍሎችም ወከባ መኖሩንና አባሎቻቸውም እየታሰሩባቸው መሆናቸውን ተቃዋሚ ፓርቲዎች እየተናገሩ ነው። መርሳ ላይ የሰማያዊ ፓርቲ አባላት ታስረዋል። ፍኖተ ሰላም ውስጥ የተቃውሞ ሰልፍ ተካሂዷል ያሉን ደግሞ የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። አቶ አዳነ ጨምረውም በኦሮሚያ ስላለ ሁኔታም ማብራሪያ ሰጥተውናል። ከመንግስት በኩል ለዚህ ሁሉ ክስ መልስ ለማግኘት የተደረገ ሙከራ አልተሳካም። ለማንኛውም ይህን ሲያጠናቅር ያመሻው ሰሎሞን አባተ ዝርዝሩን በዕለቱ አብይ ርዕስ ይዞ ይቀርባል። ዓለም አቀፍ ማህበረሰብ ለሶማሌላንድ የአገርነት እውቅና እንዲሰጥ ከአንድ ሚሊዮን በላይ ዜጎቿ የድጋፍ ድምፅ እንዳሰባሰቡም ፕሬዚዳንት አህመድ ሞሐመድ ሲላንዮ ትናንት ሀርጌሳ ውስጥ ለጋዜጠኞች ገልጸዋል። የሶማሌላንድ ህዝብ በእንቢተኝነት ወይም በዝምታ ሊነጠቀው የማይገባውን ቆራጥነቱንና የነጻነት ጥማቱን የገለጠበት ነው ብለዋል ፕሬዚዳንቱ። ሶማሌላንድ እንደ አውሮፓ ዘመን አቆጣጠር በ1991 ዓ ም ከሶስት ዓመታት የእርስ በርስ ጦርነት በኋላ ከሶማሊያ ላይ መገንጠሉ አይዘነጋም። የድጋፍ ድምፅን አስመልክቶ ለአሜሪካ ድምፅ ራዲዮ መልስ የሰጡት የሶማሊያ ምክር ቤት አባል ሞሐመድ ኦማር ሶማሊላንድ ለእኛ ዋጋ ያላት የአገራችን ክፍል ነች በማለት እንደገና ለአንድነቱ ጥሪ አድርገዋል።
የደቡብ ሱዳኑ ተቃዋሚ መሪ ሪክ ማቻር ሀርቱም ውስጥ ሕክምና ላይ መሆናቸውን የሱዳን ማስታወቂያ ሚኒስትር አስታወቁ። ሚኒስትሩ አህመድ ቢላል ለዜና አውታሮች እንደገለጡት ማቻር ወደ ካርቱም ሲወሰዱ በጠና ታመው ነበር። የተቃዋሚው መሪ በአሁን ወቅት ያለባቸው ትልቁ ህመም የልብ መቁሰል መሆኑን የተናገሩት ማስታወቂያ ሚኒስትሩ ከ15 ቀን በላይ የእግር ጉዞ ስላደረጉም እግራቸው በጠና ስቃይ ላይ ይገኛል ነው ያሉት። ዝርዝር ውስጥ ላለመግባት የመረጡት ሚኒስትሩ ታዲያ በአሁኑ ወቅት የማቻርን ህይወት ለክፉ የሚሰጥ አደጋ አለመኖሩን ገልጠዋል። እናም ከህመም እስከሚያገግሙ ድረስ አሁን ባሉበት ስፍራ ይቆዩና ሲሻላቸው ወደ መረጡት አካባቢ ሄደው እንደሚቀመጡ አመልክተዋል።
የሞዛምቢክ ተቃዋሚ ኃይሎች የአገሪቱን የጤና ተቋማት መዘበሩ፣ በትንሹም በሁለት ላይ ጥቃት አድርሰዋል። የጥቃቱ መነሾ የተጀመረው የሰላም ድርድር አጣብቂኝ ውስጥ በመግባቱ ሲሆን በዚህ የተነሳም ወደ 100 ሺህ የገጠሪቱ ሞዛምቢክ ነዋሪዎች ተጎጂዎች ሆነዋል። ይልቁንም የሕክምና ተቋማቱ መመዝበርና መጠቃት መድኃኒትና ክብካቤ የሚያስፈልጋቸውን በርካታ ሕሙማን ለጉዳት ዳርጓል። ይህን ጥቃት ያካሄደው ተቃዋሚው የሬናሞ ፓርቲ ከሌሎች ታጣቂዎች ጋር በማበር መሆኑን ያጋለጠው የመብት ተከራካሪ ቡድኑ ሂዩማን ራይትስ ዋች በአሁኑ ወቅት ማዕከላዊ ሞዛምቢክ ውስጥ ለሚገኙት ሁለት ከተሞች ለሞሩምባላ እና ለሞፒያ ይቀርብ የነበረው መድኃኒት ሊቋረጥና በተቃዋሚዎቹ ሊያዝ ችሏል ብሏል።
ቱርክ ውስጥ ስለተካሄደው መፈንቅለ መንግስት ሙከራ ዩናይትድ ስቴትስ ቀድማ ያወቀችው ምንም አይነት መረጃ እንደሌለ የገለጹት ምክትል ፕሬዚዳንት ጆ ባይደን እንዲህ አይነቱ ክህደት ከወታደሩ የሚጠበቅ እንዳልሆነም ተናገሩ። የዩናይት ስቴትሱ ምክትል ፕሬዚዳንት ይህን የገለጡት ከቱርኩ ጠቅላይ ሚኒስትር ቢናሊ ይልድሪም ጋር አንካራ ውስጥ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ላይ ነው። ቱርክ ለምታካሄደው ዲሞክራሲ ግንባታ አጋዥ የሚሆን ማንኛውንም እርዳታ ዩናይት ስቴትስ እንደምታደርግም ተናግረዋል ባይደን። ምክትል ፕሬዚዳንቱ ዛሬ ማለዳ አካባቢ ቱርክ ሲገቡ የቱርክ ጦር ኃይል እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች ከሶሪያ ለማባረር የመጀመሪያውን የጥቃት እርምጃ የጀመረበት ወቅት መሆኑም ተመልክተዋል።
በመጨረሻም ጣሊያን ውስጥ በሀገሬው አቆጣጠር ከሌሊቱ 9 ሰዓት ለዛሬ አጥቢያ ማለት ነው፣ ከዚያ በኋላ የደረሰ ኃይለኛ ርዕደ ምድር በሶስት ከተሞች ላይ ከፍተኛ ውድመት ማድረሱ ተገለጠ። በአገሪቱ መገናኛ ብዙሃን የተሰጠ ግን ኦፊሴላዊ ባልሆነ አሃዝ መሰረት ሕፃናትን ጨምሮ 73 ሰዎች ሞተዋል። የዩናይትድ ስቴትስ የከርሰ ምድር አጥኚዎች ከደቡባዊ ምስራቅ ኖርቺያ ከተማ 10 ኪሎ ሜትር ርቀት ላይ የደረሰውን ይህን ርዕደ ምድር በሬክተር መለኪያ 6.2 መዝግበውታል። ንዝረቱ 150 ኪሎ ሜትር ርቃ ያለችውን ዋና ከተማ ሮምንም ጨምሮ ኡምቡሪያ ከተማ ድረስ ተሰምቷል። አድማጮች፣ አጠር ያለው የዜና ክፍለ ጊዜያችን በዚህ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። የምሽቱ አብይ ርዕስ
አሁንም በአብይ ርዕሳችን በጎንደር ከተማና በአቅራቢያዋ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬ በከፊል ቀጥሎ መዋሉን ከስፍራው ያነጋገርናቸው ነዋሪዎች መግለጣቸውን በመግቢያው ጠቁመናል። ቆየት ብሎ ነው ታዲያ የሚቀርበው። ከዚያ በፊት የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ያወጣው መግለጫና ያስተላለፈው ውሳኔ በአገሪቱ ያለውን ሁኔታ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው ሲሉ አንድ የተቃዋሚ ፓርቲ መሪ ተናገሩ። ቀደም ብለን በመግቢያችን ድምጻቸውን ያሰማናቸው የመድረክ አረና ትግራይን ስራ አስፈጻሚ ኮሚቴ አባል አቶ ገብሩ በዛሬው ዕለት ለአሜሪካ ድምፅ ራዲዮ እንደገለጡት የሥራ አስፈጻሚው መግለጫ በአገሪቱ በሚታዩ የተለያዩ ተቃውሞ እንቅስቃሴዎች ለተነሱት ጥያቄዎች ግን ምላሽ አልሰጠም ብለዋል። የመንግሥት ሥልጣንን ለግል መጠቀሚያነት መዋሉ የችግሮቹ መንስኤ መሆኑና እርምጃም እንደሚወስድ የሥራ አስፈጻሚ ኮሚቴው ያለፈው ሰኞ መግለጫ አትቷል። እስክንድር ፍሬው ተከታዩን አጠናቅሯል።
የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን መግለጫ ያወጣው ከነሐሴ 10 እስከ 15 ካካሄደው መደበኛ ስብሰባ በኋላ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያነት መዋሉ እንደሆነ ጠቅሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር የተጀመረው ልማት ይደናቀፋል መልካም አስተዳደር ይጠፋል ብሏል መግለጫው። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህ መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ ጠባብነትንና ትምክተኝነትን እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ አዝማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችን ማዘጋጀቱን ገልጿል። መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ሲልም አስታውቋል። መግለጫውን እንዴት እንደተረዱት እንዲገልጹልኝ የቀድሞውን የኢሃድግና የመንግስት ከፍተኛ ባለስልጣን የአሁኑን የተቃዋሚ አመራር አቶ ገብሩ አስራትን አነጋግሬያለሁ። እርሳቸው እንዳሉት የስራ አስፈጻሚ ኮሚቴው መግለጫ በአገሪቱ ያለውን ችግር እጅግ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው። ገዢው ፓርቲ ስለ ችግሮቹና ለመፍታት ስለመነሳቱ በዚህ መግለጫ የጠቀሰው ከዚህ በፊት ከተናገረውም ያነሰ ነው ባይናቸው አቶ ገብሩ። እርሳቸው እንዳሉት የገዢው ፓርቲ አመራሮች ከዚህ ቀደም ባደረጉት ስብሰባ ያለውን ችግር ከአሁኑ ጠንከር ባለ ሁኔታ ለመግለጽ ሞክረው ነበር። ያሁኑ ግን እርሳቸው እንዳብራሩት ከበፊቱም ያነሰ ነው። መግለጫው በአገሪቱ እየተካሄዱ ባሉ የተቃውሞ እንቅስቃሴዎች ለተነሱ ጥያቄዎችም ምላሽ አልሰጠም ይላሉ።
ዋና ጥያቄዎች ህዝቡ ያነሳል ጥያቄዎች ጭራሽም አልነኩም። እኔ የጠበቅኩት ምን ነበር እንግዲህ ህዝቡ በግልጽ አሁን ያቀረበው ዲሞክራሲ የለም፣ ነጻነት የለም፣ ፍትህ የለም የሚል በግልጽ ምርጫም ነጻና ፍትሃዊ አልነበረም የሚል በግልጽ አቅርቧል። እንዲያውም ይሄ በቃሉ ሲናገር በሌላ በኩል በእጁም እጁን አጣምሮ እስር ቤት ነው ያለ ነው ነጻነት የለንም የሚል ያሉ እንቅስቃሴዎች ሁሉ መገለጫ ሆኗል። ስለዚህ ይሄ በሆነበት ሁኔታ ነው የጠበቁት እነዚህን ነገሮች ህዝቡ የሚያነሳቸውን መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ግራ ተሳቢነት ምናምን የሚለው 15 ዓመት እንቅስቃሴያቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታየኝም።
እዚህ ላይ ግን አቶ ገብሩ ህዝቡን በተመለከተም የገለጹት አለ ለዚህ ውሳኔያችን መነሻ ሆኖናል የሚል አባባል ተጠቅመዋል እና ይሄን እንዴት ያዩታል እርሶ?
ይሄን ብለዋል ግን ህዝቡ እኮ እያነሳ ያለው እነሱ ከሚያነሱት የዘለለ ነው ማለት ከፍ ያለ ጉዳይ ነው። ነጻነት አጥተናል፣ ፍትህ አጥተናል፣ የህግ የበላይነት እየተከበረ አይደለም፣ ዲሞክራሲ የለም፣ የተመረጫችሁት በውሸት ነው፣ ስለዚህ እንደገና ይሄን ነገር መስተካከል አለበት የሚለው ነገር ነው የተነሳ። አሁን ግን ያነሱ ያሉ በኢህአደግ ቀመር በኢህአደግ አካሄድ በእነሱ ፍሬም ለመፍታት ነው የተናገሩት ያሉና ህዝቡ አንስቷል የሚሉት ነገር ጭራሽ በዚህ መግለጫም የተነሳ ሆኖ አይታየኝም። እኔ የጠበቅኩት እንግዲህ ህዝቡ አለ፣ በአንድ በኩል ተቃዋሚዎች አሉ፣ ሲቪል ማህበረሰባት አሉ፣ ብዙ ብዙ በዚች ሀገር ባለድርሻዎች በበርካታ አሉ፣ የግል ሚዲያዎች አሉ። እነዚህ ሁሉ እና አነጋግረው ምን መፍትሄ ያሻል የሚለው ነገር ነው እኔ የጠበቁት እንጂ እንዲሁ እንደተለመደው እንግዲህ ስብሰባ እናደርጋለን ከህዝቡ ጋር ኮንፈረንስ እናደርጋለን ብለዋል። ይሄ የተለመደው 25 ዓመት ሙሉ በተከታታይ ሲደረግ የነበረውና ምንም ውጤትም ላመጣ ነገር ሆኖ ነው የሚታየኝ። አመቱን በሙሉ እኮ ካለፈው አመት ጀምረ እስካሁን ድረስ ህዝቡ እስኪሰለቸው ድረስ ስብሰባዎችን አካሂደዋል፣ ግን ጠብ የሚል መፍትሄ የመጣ ሆኖ አይታየኝምና እንግዲህ መፍትሄውም ችግሩም አላነሱትም የሚል አስተያየት ነው ያለኝ።
እንግዲህ ቃል በቃል ያሉት መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባለ አኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ነው የሚለው። እርስዎ እያሉኝ ያሉት ግን ዋናውን ጉዳይ ወደ ጎን ትተውታል፣ በተለመደው የገዢው ፓርቲ አካሄድ እየቀጠሉ ነው ነው?
በትክክል እሱን ነው እያልኩ ያለሁት። ምንድን ነው ህዝቡ እኮ ከበቂ በላይ ተናግረዋል። በኦሮሚያ ክልል ካለፈው ህዳር ጀምሮ ለ10 ወራት ያህል ችግሮቻችን መፍትሄ ይሰጣቸው የሚል ብዙ ጥያቄ አሁንም በአማራ ክልል በሌሎችም ባይገለጹም በሀገሪቱ በሙሉ ነው ያለው ነገር። በትግራይም በእምባሰኔትም በሌሎች አካባቢዎች ጠይቋል። በደቡብም ጥያቄ አለው። በመላ ሀገሪቱ ያለው ጥያቄ የነጻነት ጥያቄ በጣም በጣም የአደግ ከፍተኛ የሙስና ጉዳይ መፍትሄ እንዲያገኝ በህግም ከፖለቲካም ከሁሉም ከህግም ጭምር መፍትሄ እንዲያገኝ ብልሹ አስተዳደር እንዲወገድ ዲሞክራሲ እንዲነግስ ፍትህ እንዲነግስ እና መሰረታዊ የሆኑ የዚች ሀገር ችግሮች ነው ብዙ እያነሳ ያለ። እነሱ ግን እነዚህን አልነኩም። ዋናዎቹን ችግሮች ትተው እንደተለመደው በዚህ በክራይሲስ ሳቢነት በብልሹ አስተዳደር እነዚህ ውጤቶች ናቸው መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርዓቱ አካሄድ ከዲሞክራሲ እጦት ከፍት እጦት ከነጻነት እጦት ነው እየተነሳ ያለው እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጣ አይመስለኝም።
የመንግስትን ስልጣን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት ያሳሰበው የኢህአዴግ ስራ አስፈጻሚ ኮሚቴ እርምጃዎች እንደሚወስድም ይፋ አድርጓል። እነዚህ እርምጃዎችና ፕሮግራሞች የካቢኔ ሹምሽርን ይጨምሩ ይሆን ወይ? አቶ ገብሩ ግምገማቸውን አካፍለውኛል። በክፍል 2 ዝግጅት መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና መሰግናለን። እንዳለው በሁለተኛው አጋማሽ ተያዥ ወይም ቀሪ ውይይቱን ይዞልን ይቀርባል። አሁን ቅድም የዕለቱ አብይ ርዕስ ብለን ወደ አስተዋወቅ ነው ወደ ሰሎሞን አባተ ዘገባ አላልፍ ነው። በጎንደር ከተማና በአቅራቢያዋ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬም በከፊል ቀጥሎ መዋሉን ከየስፍራው ያነጋገርናቸው ነዋሪዎች ይገልጣሉ። በኦሮሚያ፣ በኮንሶ፣ በደቡብና በሌሎች የአገሪቱ ክፍሎችም ወከባ መኖሩንና አባሎቻቸውም እየታሰሩባቸው መሆናቸውን ተቃዋሚ ፓርቲዎች ይናገራሉ። መርሳ ላይ የሰማያዊ ፓርቲ አባላት ታስረዋል። ፍኖተ ሰላም ውስጥ ተቃውሞ ሰልፍ ተደርጓል ያሉን ደግሞ የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። አቶ አዳነ በኦሮሚያ ስላለው ሁኔታም ለሰሎሞን አባተ ማብራሪያ ሰጥተውታል። ቀጥል ሰሎሞን።
አመሰግናለሁ አዲሱ። በምዕራብ አማራ በጎንደር ከተማ እንዲሁም በአቅራቢያዋ ባሉ በርካታ ከተሞች ውስጥ አዲስ የሥራ ማቆም አድማ መደረጉን በቅርቡ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ገልጸውልኛል። ማምሻውን ማለት ነው። አቶ አዳነ በፓርቲያቸው አባላትና ደጋፊዎች ላይም በመላ አገሪቱ ሰፊ ማዋከብ እየተካሄደ መሆኑን ገልጸውልኛል። የዛሬውን የጎንደር ከተማ አድማ በተመለከተ ወደዚያ ደውዬ ነዋሪዎችን ለማነጋገር ስጥር አምሽቻለሁ። አንዱ የነገሩኝን ቀጥዬ አሰማችኋለሁ። የድምፃቸው ቃና እንዲቀየር የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ የተፈጠረ መሆኑን እገልጻለሁ። ወደ ጎንደር ከተማ ነዋሪው ልመልሳችሁ።
ዛሬ ህዝቡ ለአምስት ቀናት ሊሆን የተገለጸ ስራ ማቆም አድማ መጥቷል። ዛሬ ተጀምሯል።
ዛሬ ምንድን ነበረ?
ምንም የወጣ ባጃጅም የትራንስፖርት አገልግሎት ሌሎችም ምናምን የለም። ከተከፈቱ አገልግሎት ሰጪ እንትኖችም የሉም። ከመድኃኒት ቤቱም ከፋርማሲና ከዳቦ ቤት መስተቀር ማለት ነው።
ማን ነው የጠራው ለመሆኑ ይሄንን አድማው?
ባለቤቱ ህዝብ ነው። ምክንያቱም ከዚህ በፊት እንዳየ ነው በተደጋጋሚ መንገድ ህጋዊ በሆነ መንገድ ጥያቄዎችን ሲያቀርብ ነበሩ። በአደባባይም እንዲሁም የመንግስት ባለስልጣናት በተገኙበት እና አቶ አዲሱ ለገሰ አቶ በረከት ስምኦን ባሉበትም ጥያቄዎችን አቅርቦ እንደሚመለስበት ቃል ተገብቶለት ነበረ። የዛ ጥያቄዎች እስካሁን አልተመለሱም። ሪባስ ብሎ ከዛ በተጨማሪ ባለፈው እንዳየ ነው የአንድ ንጹህ ሰው ግድያ ተካሂዷል። ነጭ ቲሸርት ለብሳል ተብሎ የተገደለ ልጅ ነው እና እነዚህ ነገሮች የወለዱት ናቸው እና ባለቤቱ ህዝቡ መሆኑ ማወቅ የሚቻለው ህዝቡ ሙሉ በሙሉ ተግባራዊ ያደረገው አድማ ስለሆነ ነው።
ጎንደር ውስጥ ብቻ ነው ያለው አድማው ወይስ ሌሎች አካባቢዎችንም አካቷል?
አድማው ደባርቅ ላይም አለ፣ ዳባትም አለ፣ እንደዚሁም ጩሀይ፣ የቆላ ድባ፣ እዚሁ ሰሜን ጎንደር ከተማው አካባቢ ተ ያለችም አብዛኞቹ ያው አድማው ካደረጉ በሚቆይታል እነሱ ልስቶች ቀን አድርጓል።
የአድማው ጥሪ መነሻ የት እንደሆነ አይታወቅም ነው እያሉኝ ያሉት?
አዎ የሆነ እንትን የለም። ያው ህዝቡ በራሱ የሆነ ስልት ነው አድማዎቹ እንትን እየጠራ ያለ ሳምንት ውስጥ ለሁለተኛ ጊዜ የተጠራ አድማ ነው ይሄ። ከዚህ በተጨማሪ ባለፈው 5 ላይ የወልቃይት ኮሚቴ አመራር አባላትን ለማፈን የተካሄደው እንቅስቃሴና ኮንሬል ደመቀ ዘውዱን አፍኖ ለመውሰድ በተከፈተ ተኩስ ላይ አፋኙ ቡድን ህዝቡ ላይ መተኮሱ ይታወቃል። ያኔ ከቆሰሉት ውስጥ አንዱ አዳነ እኔው የተባለ ወጣት ቆስሎ ሕክምና ውስጥ መቆየቱ ይታወቃል። ዛሬ ህይወቱ አልፎ ቀብር ስነስርዓቱ ዛሬ ተፈጽሟል።
የአሁኑ አድማ የተለዩ ጥያቄዎች አሉት? ባለፈው ጊዜ ከተነሱት
የሉም። ባለፈው እንግዲህ ከዚህ በፊት ያው በሰላማዊ ሰልፍ ላይ የተነሱ ጥያቄዎች ነበሩ። እንደዚሁም እንዳልኩ በተወካዮች አማካኝነት የወልቃይት ጥያቄ መለስ ካፍኑ የተወሰዱት ንሳን ሰዎች ይለቀቁልን የመሳሰሉት ጥያቄዎችን አቅርቦ ነበር። ይህም እዛ አለመመለስ ባለስልጣናቱም የመንግስት በገባው ቃል መሰረት ቃል ይገባት ባለመገኘቱ የተጠራ መሆኑ ማወቅ ይቻላል።
ከመንግስት በኩል ለዚህ ለዛሬው አድማ የተባለ ነገር አለ?
ከመንግስት በኩል ዛሬ ስራ ኖርማሊ ይደረግ የሴጎ ተጉቶ እንደነበር መረጃ አለን። እንደዚሁም ዛሬ ደግሞ በብዛት እንደተለመደ የታጠቁ ኃይሎቹ መኪና ላይ አሳፍሮ እዛው ቀብር ስነስርዓት ላይ እንኳን የተገኝቼ ነበር። በዛው ኩል ሲያንዣብቡ ነበር። ያንን ያው የተለየ ውጥረት ህዝቡ እንዲፈራ እንቅስቃሴ አለ። ከዚህ በተጨማሪ ግን አሁንም የመከላከያ ሰራዊቱ በእያንዳንዱ አዲስ በግንባታ ላይ ያሉ ፎቆች ላይ በጣም ብዛት ያለው መሳሪያዎች ሲጠምዱ እንዳሉ፣ ያ ደግሞ ህዝቡ ላይ ውጥረት ፈጥሯል። በነፃነት መንቀሳቀስ አይቻልም። ምክንያቱም በየትኛው ሰዓት ተመተህ መውደቁ መረጋገጫ ያለው እና በጣም አስቸጋሪ ሁኔታ ነው ያለው። ከዚህ በተጨማሪ ባለፉ ከታሰሩ ልጆች አሁንም ወደ 30 የሚጠጉ ልጆች ቀበሌ ሁለት ውስጥ ፖሊስ ጣቢያ ውስጥ እንዳሉ አሁንም እንዳልተለቀቁ የተለቀቀ ልጅ አግኝቼ ለማነጋገር ብዬ ነበረ። እሱም ያን የነገረኝ
ሰላማዊ ሰልፍ የመውጣት ሀሳብ አለን።
እስካሁን እንግዲህ ሰልፎቹ ወይም ሰላማዊ ተቃውሞዎቹ እንዳየናቸው ፍጹም ጨዋ በሆነ መንገድ ሊደረጉ ታስበው ቢጀመሩም ያው እንግዲህ አንድ በተካሄደው ሰፊ ህዝባዊ ንቅናቄ ህዝቡ የታከለበት የሰላማዊ ሰልፍ ውጪ ተሆና በእንደዚህ በህዝብ ያሳትፍ ብዛት ያሳተፈ እንትን እንቅስቃሴ ሊኖር መንግስት አላስፈላጊ እርምጃ ወስዶ እርምጃውን ለማለት ትክክል ተገቢ አይደለም ለማለት የወጣ ሰው እንኳን ያው የትዊተራት እየሆነ ስለሆነ ሰላማዊ ሰልፍ ሊደረግ ነው ማለት የሚያስችሉ ነገሮች አላየሁም። በሚደብል ግን በዚህ የሚቀጥል ከሆነ እንግዲህ ያው ሪስኩን ወስዶ ህዝቡ የሚወጣ ይመስለኛል።
ስለ ክልሉ አጠቃላይ ሁኔታና ስለ ሀገሪቱም የተናገሩት የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን የጎንደሩን አድማ አረጋግጠውልኝ ዝርዝር ማብራሪያም ሰጥተውኛል።
ምስራቅ አማራ ሰሜን ወሎ ላይ 24 ሰዎች የጊዜ ቀጠሮ ተጠየቀባቸው። ያለ ተቀጠሯሉ። ይሄ ቀጠሮ ሂደት ዙሪያ ላይ ተከሳሾቹ ለፍርድ ቤት ምንም ወንጀል እንዳልፈጸሙ ለማሳመን ሞክረዋል። በዛም ላይ ከዳኞቹ አንዷ እዛው ችሎት ላይ እንዳለቀሰች እና አግባብ እንዳልሆነ ነው በድምፅ ብልጫ እንደተወሰነ እና ይህ 14 ቀን ቀጠሮ እንደተወሰነባቸው ነው። ምክንያት ስለአይነት እማው ታከለና ከአብሩ ሰማያዊ ፓርቲ አባል አንዱ ከፍተኛ ደረጃ ከማረሚያ ቤት ወጥተው እንደተደበደቡ መረጃው ደርሶኛል ዛሬ። ሌላው የኢህአዴግ ባለስልጣናት ህዝብ እርስ በርስ ለማለያየት ሆን ብለው ጎንበር አካባቢ የተካሄደው የህዝብ እንቢታ አይወክለን ብላችሁ ሰላማዊ ሰልፍ ህዝብን እንድታስተባብሩልን በሚል እዛው ወልደዋ ላይ ስድስት ቤተ እምነት ኃላፊዎችን፣ የሙስሊም እምነት መሪዎችን፣ የኦርቶዶክስ ካህናትን፣ የፕሮቴስታንት የሚሽን ኃላፊዎችን በመሰብሰብ በፖለቲካ ዙሪያ ከፍተኛ የሆነ ቅስቀሳ እንዳካሄዱ ነው። ምስራቅ ጎጃም ላይ ደብረ ማርቆስ ዛሬ የተለያየ ነገር የለች መጠነኛ መረጋጋት እንዳለ ነው። እናድና ውጋ ወረዳ ደብረ ወርቅ ከተማ ላይ የመያድ አባላት እየታደኑ ነው። ምሻት ማሴ እያለም ንብሰው አቶኛ ፈቃዱ የተባሉ የመያድ አባላት አንድ ሳምንት ቤታቸው ተከቦ እንዲታገሱ ከተደረገ በኋላ ዛሬ ተለቀዋል። እኔም አዱኛ ፈቃዱ የተባለ እስካሁን በታሰረ መሆኑን ነው መረዳው። ይቼና ላይ ደረጀ ለዚህ ተመላሽ የትነት አይተነወሉ የተባሉ የመያድ አባላት አሁንም እንደታሰሩ ይገኛሉ። ሸበል በረንታ ላይ ጥሩ አለ ግዛቸው የተባለና ሌሎች 15 የመያድ አባላት ዳፈኖች ቤታቸውን ለቀው እስካሁን ጫካ ለጫካ እየተንከራተቱ መሆኑ መረጃ አለ። ምዕራብ ጎጃም ዳዲ ቀና ወረዳ ፍኖተ ሰላም ከተማ በዛሬው ዕለት ህዝቡ ሰላማዊ ሰልፍ በነቂስ ወጥቶ ሰላማዊ ሰልፍ አካሄዷል። ተኩስ ነበረ፣ ግን በሰው ላይ ጉዳት አልደረሰም። ባህር ዳር ለአራተኛ ቀናት የስራ ማቆም አድማ ላይ ያለች ሆኖ ትራንስፖርት መኪናዎች ዛሬ በከፊል መንቀሳቀስ ጀምሯል። ከዚህ ውጭ የንግድ ቤትም ሆነ የንግድ ቤቶች ዝግ ናቸው።
አቶ አዳነ ጥላሁን በአማራ ክልል ሰሜን ሸዋ ውስጥም የውጥረት ሁኔታ መኖሩን ገልጸውልኛል። እነ ማጀቴንም አንስተዋል። ከአማራ ክልል ውጭም ኦሮሚያ ውስጥ ዘፈናችሁ ተብሎ ፍርድ ቤት ቀርበዋል ካሉኝ ዜጎች አንስቶ በተለያዩ ምክንያቶች የተያዙ ሰዎች ከምስራቃዊቱ የሐረርጌ ከተማ አወዳይ እስከ ወለጋ ያለውን ሁኔታ አብራርተዋል። እንዲሁም በደቡብ ኢትዮጵያ በሰገን ሕዝቦች ላይ እየተፈጸመ ነው ያሉትን በደልና በሐዋሳ ከተማም እየደረሰ ነው ያሉትን አክለው ጨፌ ቀበሌ ውስጥም ቤቶችም እየፈረሱ ስለመሆኑ ማብራሪያ ሰጥተዋል። አዲስ አበባ ውስጥም እንዲሁ ቤቶችን የማፍረስ ሥራ መቀጠሉን ገልጸዋል አቶ አዳነ። በሌላ በኩል ደግሞ በአባላቱ ላይ ይካሄዳል ያሉት ወከባ እንደቀጠለ መሆኑን የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደኝ ገልጸውልኛል።
አባሎቻችን በተለያዩ ቦታ እየታደኑ እየታሰሩ ነው።
የት የት ታስረዋል?
የመርሳም ታስረዋል፣ ወልዳያም ታስረዋል፣ ትናንት ሁሉ የታሰሩዋሉ። ሌሎች ደግሞ የተለያዩ እስረኞች በሚፈቱበት ጊዜ የእኛ ፓርቲ አባላት እየተፈቱ አይደለም፣ ተጨማሪ ቀጠሮ እየተጠየቀባቸው በእስር ቤት እየቆዩ ነው። ዛሬም የባህር ዳር ነበረ። ባህር ዳርም 6 አባላት የታሰሩ አሁንም የ8 ቀን ቀጠሮ ዛሬ ተሰጥቶባቸው ለ26 ተቀጥረዋል። በሌሎች ቦታም የታሰሩ አባላቶች በሙሉ ያው የተለያየ ሰቆቃ እየደረሰባቸው ነው።
ስንት አባሎቻችሁ ታስረዋል በጠቅላላው?
አሁን በቁጥር እንዲህ ነው ብሎ ማስቀመጥ ያስቸግራል። ከ150 በልጠዋል በተለያየ ቦታ አሁን በዚህ በአንድ ወር ውስጥ ብቻ የበፊቶቹን ሳይጨምር በአንድ ወር ውስጥ የታሰሩት ብቻ 150 በልጠዋል። በብዛት አማራና ኦሮሚያ ክልል ነው። እዚህም አዲስ አበባ አለ እና አሁን ደግሞ በተለያየ ቦታ ላይ የስልክ መገናኛ ችግር ስላለ የመረጃም ክፍተት ስላለ የታፈኑበትም ቦታ አንዳንዱ ስለማይታወቅ መረጃ ገና እያፈላለግን ነው በአባላቶቻችን በኩል። ግን በተለያየ ደጋፊም አባልም የተለያዩ አመራሮችም በተለያየ ቦታ እየታሰሩ ነው። ብዙ እንደሚሆኑ ነው ግምቱ የሚያመላክተው።
የሚከሰሱባቸው የወንጀል አይነቶች ምንድን ናቸው? በአብዛኛው
ህገወጥ የሆነ ስብሰባ ጠርታችኋል የሚል ነው። ከሽብርተኝነት ጋርም የተያያዘ ነው። የተወሰኑትን ደግሞ ሁከትና ብጥብጥ በመጥራት ህገ መንግስታዊ ስርዓቱን ለመናድ አሲራችኋል።
ለመሆኑ በዚህ ሁኔታ የሀገሪቱ አጠቃላይ ሁኔታ ምን አቅጣጫ እየያዘ ነው? ለመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ያቀረብኩት ጥያቄ ነበር።
በዚሁ ከቀጠለ ሀገሪቱ ወደ አላስፈላጊ ብጥብጥ ገባበት ስጋት ነው ያለን። አንደኛ ነገር በመሰረቱ ሀሳቡ ከታሪክም እንደምንረዳ በየትም ሀገር በየት ዓለም በጠመንጃ ወይም በጉልበት ኃይል ችግር የፈታ መንግስት የለም። እኛ መንግስት ግን አሁን ለትክስ የተጋባው ህዝብ ጋር ደግሞ ከተጋባህ በጣም አደጋ ነው ያለው እና እንደውም ኢህአዴግ በአሁኑ ሰዓት እንደ ለራሱ ብሎ የማስል ቆሞ ብሎ ራሱ የሚያይበት እና የሚያስብበት ደረጃ ላይ እና የተጀመረውን ችግር በሰላማዊ መንገድ ሊፈታ የሚችልበት በሆነ ሰፊ አቋም እስካልያዘ ድረስ አሁን እየታየ ባለው ደረጃ ስናየው አንደኛ ህዝብን በጠመንጃ ፈሙዝ አሰራርቶ ዘላቂ ሰላም ያመጣ መንግስት በታሪክም በማማገር አይኖርም። ሁለተኛ የአሁኑ ሁኔታ ዝብርቅርቁ የወጣው መንግስት ከህዝብ ጋር በመጋባት በመግባቱ ነው። እንዳውም ለመነሻ የወልቃይት ችግር የኦሮሚያ ተባለ እንጂ ችግር እኮ አይደለም እኮ ቁልሙ የአስረ ይሄ የ25 ዓመት ኢህአዴግ ዙሪያ ያለ ሳሳተ ፖሊሲ የተሳሳተ አካሄድ ሙስና አላግባብ መበልጸግ አድሎ መስራት በአጠቃላይ በሀገሪቱ ላይ እየተሰራ ያሉ ከፍተኛ የሆኑ ደባዎች የፈጠረው የብሶት እንትን እንጂ ወልቃይትና የኦሮሚያ አካባቢ እኮ የተነሱ ችግሮች ስለመነሻ ህነሱ የተጠራቀመ የህዝብ ብሶት ውጤቶች ናቸው።
ወልቃይት ውስጥም አፈናው ቀጥሏል የሚሉ መረጃዎች ደርሰውኛል። በመንግስት አካላት በኩል ያለውን ሁኔታ ለመጠየቅ ወደ አማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን፣ ወደ ክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ ወደ ፌዴራሉ መንግስት የኮሚኒኬሽንስ ጉዳዮች ቢሮ የህዝብ ግንኙነት ኃላፊ፣ ወደ ትግራይም ደውዬ የጸጥታ ኃላፊውንና የኮሚኒኬሽንስ ጉዳዮች ኃላፊውን ለማግኘት ተከታታይ ጥረቶችን አድርጌያለሁኝ። ለዛሬ አልተሳካ ማንኛቸውም ጋር አቶ ንጉሱ ጥላሁን ብቻ ስብሰባ ላይ እንዳሉ በሌላ ሰው ተነግሮኛል። የመንግስቱ አካላት ሰሞኑን ወቅታዊ መረጃዎችን በመስጠት እየተባበሩን ስለሆኑ ቢሮዎቻቸውን ዘግተዋል ብዬ ለመናገር አልደፍርም። አሁን በጥረት እቀጥላለሁኝ። ተጨማሪና ዝርዝር መረጃዎችን ከዚህ በፊት ያደረግኳቸውንም ቃለ ምልልሶች ተጨማሪ መረጃዎች ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ይቻላል።
ሰለሞንን እናመሰግናለን። ዜና ድህረ ኦሎምፒክ። የኢትዮጵያ የኦሎምፒክ ቡድን ትናንት ማምሻውን ከብራዚልዋ ሪዮ ወደ አገሩ ተመልሷል። ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የወጣቶችና ስፖርት ሚኒስትር ሬድዋን ሁሴንን ጨምሮ ከፍተኛ የመንግስት ባለስልጣናት አቀባበል እንዳደረጉለት የአትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። በሌላ ተያያዥ ዜና በሪዮ የተመዘገበ ውጤት አስደሳች እንዳልሆነ እቁ አትሌት ቀነኒሳ በቀለ ተናግረዋል። በዘንድሮ ኦሎምፒክ የኢትዮጵያን ስም አነጋጋሪ አድርገው ካስነሱ ጉዳዮች መካከል የአትሌት ሌሊሳ ፈይሳና በዋና ውድድር የተሳተፈው ሮቤል ኪሮስ ይገኙበታል ትላለች። ለመሆኑ በምን ሁኔታ ይገኙ ይሆን በሚል የተለያዩ ወገኖችን ያነጋገረችው ባልደረባችን ጽዮን ግርማ ተከታዩን ይዛለች።
በ31ኛው የሪዮ ኦሎምፒክ ውድድር ላይ ተሳታፊ የነበሩ አትሌቶችና የልዑካን ቡድኑ ትላንት ማምሻውን አዲስ አበባ ገብቷል። በዘንድሮ ውድድር ላይ በአትሌቲክስ በብስክሌትና በውሃ ዋና ኢትዮጵያ የተሳተፈች ሲሆን በዚህም 1 ወርቅ፣ 2 ብርና 5 ነሐስ ሜዳሊያዎች አግኝታለች። አትሌት ቀነኒሳ በቀለን በአትሌቲክሱ ስለተገኘው ውጤት ጠይቄው ነበር።
ውጤቱ ምን አስደሳች አይደለም። ከዚህ በፊት የዛሬ 1967ዎቹ አካባቢ ያው ሲመጣ የነበረው ውጤት ነው። አሁን ደግሞ እድገቱ አትሌቲክሱ ወደፊት ነው እየሄደ ያለው። ከዚህ በፊት 4 ወር ተገኝቷል። ወደፊት መጨመር ሲገባ ያው ወደ ታች እየወረደ ነው፣ እያሽቆለቆለ ነው አለው። እውነት ለመናገር የተገኘው ውጤት አስደሳች ነው ማለት አይቻልም። ያው በጣም የወረደ ውጤት የተገኘበት ነው ብዬ ነው ሞሴ ነው በበኩለ።
ምክንያቱ ምንድን ነው ትላለህ? ለዚህ
ምክንያቱ አትሌቱም ትክክለኛ አትሌቶችን አሰልጥኖ ለብቃት ስሚያደርስ ብቁ አሰልጣኝ አለመኖሩም ይመስለኛል። ስነቀል የሆነ ስትራቴጂ ወጥቶ በስልጠናም ወጣቶቹም ከየክልሉም ካሉበት መልምሎ ትሬኒንግ እየሰጣቸው በየጊዜው ኢቫሉዌት እያደረጉ ዘመኑ በሚጠይቀው በአሁኑ ሰዓት ዘመናችን ላይ ያው ቴክኖሎጂዎች እያደጉ ነው አሉት። በዛ ዘመኑ የሚፈልገውን ነገር አፕግሬድ እያደረጉ አትሌቶቹንም በዘመናዊ መልክ ስልጠና እያደረጉ አለመቀጠላችን፣ እንደገና ደግሞ ይሄም ደግሞ ወደ ፌዴሬሽኑም አሰልጣኞች ብቻ ሳይሆን ፌዴሬሽኑም አካባቢም መጣ ይሄንን በደንብ በትኩረት የሚሰራ ሙያተኛ ባለመኖሩ በደንብ ገምግሞ የሚያይ ለምን ውጤቱ አሽቆለቆለ፣ ለምን ሁሌኛ ተመሳሳይ ውጤት ብቻ እናስመዘግባለን፣ መጨመር አንችልም ወይ ብሎ ስትራቴጂ አውጥቶ በደንብ ጠንከር ያለ አስተዳደራዊ እርምጃ የሚወስድም ሰው በብቁ ባለመኖሩም ይመስለኛል።
አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ሲሆኑ የሪዮ ኦሎምፒክ ቴክኒካል ቡድን መሪ ሆነው ወደ ሪዮ ተጉዘው ነበር። ለቡድኑ ጥሩ አቀባበል እንደተደረገ ገልጸው 6 አትሌቶች በውድድር ምክንያት፣ 1 አትሌት ደግሞ ሪዮ በመቅረቱ ምክንያት ካለመኖራቸው በስተቀር ቡድኑ በሙሉ አዲስ አበባ ገብቷል ብለዋል። ፈይሳ ሌሊሳ ምን አይነት ውጤት ያስመዘገበ አትሌት ነበር? እንግዲህ ተመርጦ ነው ወደ ሪዮ የሄደው። በእርግጥ ግን እስቲ ስለ ፈይሳ አትሌት ስለ ብቃቱ ይንገሩን።
አይ እንግዲህ አጠቃላይ ማራቶን ላይ ያወዳደርናቸው አትሌቶች በጣም በርካታ ቁጥር ያላቸው ነበሩ። ፈይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው። ስለዚህ የተመረጠውን በብቃቱና ባገኘው ውጤት
አጠቃላይ የኦሎምፒክ ውጤትን እንዴት ገመገማችሁት? የተገኘውን በሪዮ ኦሎምፒክ
እሱን አልገመገምንም። ምንድን ነው በነገው ዕለት አጠቃላይ ከአሰልጣኞች ጋር ቁጭ ብለን ገምግመን ተገቢውን የሆነ ለሚዲያና ለሕዝባችን በሚቀጥሉት ቅዳሜና አርብ ላይ መግለጫ ይሰጣል። በነገው ዕለት በተገቢ መንገድ ገምግሞ ይሄ ጠንካራ ጎን ያለው፣ ይሄ ደካማ ጎን ያለው፣ ወደፊት ይሄ መደረግ አለበት የሚለውን በጋራ ገምግመን አቅጣጫ ለማስቀመጥ በነገው ዕለት ስለምንሰበሰብ እሱን ቀድሞ አሁን መግለጹ ተገቢ ላይሆን ይችላል። እሱን እንደደረሰን ግን መግለጽ ይቻላል።
በዛሬው ዕለት ቃለ ምልልስ የሰጡ አትሌቶችን ሰምተን ነበረ። አትሌት ቀነኒሳ በቀለ መግለጫ ሰጥቶ ሰምተን ነበር። እንደዚሁም ሌሎች አስተያየቶች ሲሰጡ አይተናል። እና በ31ኛው ኦሎምፒክ ላይ አስደንጋጭና አትሌቲክሱን ወደኋላ የመለሰ ውጤት ተመዝግቧል የሚሉ አስተያየቶች ተሰጥተዋል። ይሄንን እንዴት ያውታል እርስዎ?
እንግዲህ ያው የግል አስተያየት ነው የሚሆነው የጋራ አጠቃላይ ወደ ኋላ መልሶታል፣ ወደፊት አራምዶታል የሚለውን ከአሰልጣኞችና ከነበረው አጠቃላይ ዝግጅት ከታቀደ እቅድ ጋር ገምግሞ በግልጽ መናገር ስለሚጠቅም ቀድሜ አሁን እንዲህ ነበረ፣ አስተያየቱ ጥሩ አልነበረም፣ ወደ ኋላ አልመጣም፣ ወደፊት ይባለ የሚለውን ከነገ ግምገማችን በኋላ ኦፊሻሊ ልናሳውቅ ነው የሚሻለው።
የዘንድሮውን የሪዮ ኦሎምፒክ በኢትዮጵያ በኩል አነጋጋሪ ካደረጉት ምክንያቶች አንዱ በማራቶን ውድድር 2ኛ ሆኖ ውድድሩን ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ የውድድር መስመሩን ሲያጠናቅቅ ያሳየው 2 እጆቹን የማጠላለፍ ምልክት ነው። አትሌት ፈይሳ አሁን በሪዮ የሚገኝ ሲሆን እርሱን ወደ መደበኛ ህይወት ለመመለስና የህግ ድጋፍ ለመስጠት 3 ሰዎች ከዩናይትድ ስቴትስ ወደ ሪዮ ተጉዘው ሁኔታውን እያመቻቹለት መሆኑን ዛሬ በድጋሚ ገልጸውልናል። ለፈይሳ የገንዘብ እርዳታ ለማድረግ ታስቦ በተከፈተው የጎፈንድሚ ገጽ ላይም በ2 ቀን ውስጥ ይህ ዘገባ እስከተጠናቀረበት ጊዜ ድረስ $125,551 ማለትም 2.3 ሚሊዮን ብር አካባቢ መሰብሰቡን አስተባባሪዎቹ ገልጸዋል። አትሌት ፈይሳ ሌሊሳ ይህን ሲመለከት ምን እንደተሰማው ጠይቄው ነበር።
እኔ ደግሞ ህዝቤ ከኔ ሆን እንደዚህ ሲሆን በጣም ደስ ብሎኛል። በጣም እንደውም ኩራት ነው የተሰማኝ።
በሌላ በኩል ሌላው አነጋጋሪ ሆኖ የሰነበተው የውሃ ዋና ተወዳዳሪው ሮቤል ኪሮስ ውጤት ጉዳይ ነበር። ሮቤል ከልኡካን ቡድኑ ጋር ወደ ኢትዮጵያ መመለሱንና በቀጣይ ላሰበው ስራ የሚሆን ተመሳሳይ የጎፈንድሚ ገጽ መክፈቱን ገልጾልኛል። ለመስራት ያሰበው ምን እንደሆነም ጠይቄው ነበር።
ገንዳ ገንዳ አገሬ ላይ ኦሎምፒክን የያዘ ገንዳና የትሬኒንግ ማቴሪያሎች እስከ ሙሉ ነገሮች ነው የምፈልገው እንዲሰራ እና እግዚአብሔር ፍቃዱ ከሆነ እነዛ ነገሮች ነው መመስራት እና እነዛ ነገሮች እንዲያገኛሉ ብዬ ነው ማሰብ። ግን ይህን ያለው ብዬ አስቤ አላውቅም። ብሩ
ምንድን ነው መስራት ያሰብከው?
መዋኛ ገንዳ ቀና በመዋኛ ገንዳ ስትሰሪ ቀብሮት መኖር ያለባቸው ነገሮች አሉ፣ የትሬኒንግ ማቴሪያሎች ምናምን። እነሱ ነገሮች ነው ማሟላት የሚፈለገው አገሬ ላይ እኔ ላይ ለእኔም ለሌላውም ትውልድ የሚጠቅም ማለት ነው።
ምን ያህል ይፈጃል ይሄ ፕሮጀክት?
ቢያንስ በጠቅላላ ከ70-80 ሚሊዮን ብር በላይ ይፈጃል።
ፕሮጀክቱ ከ80 ሚሊዮን ብር በላይ ቢፈጅም ዓላማ ብሎ ከያዘው ማሳካት እንደሚችል ገልጾ ለዚህ ይረዳው ዘንድ ገንዘብ ለማሰባሰብ ጎ ፈንድሚ የተባለ ገጽ ከ8 ቀናት በፊት መክፈቱን ገልጾልኛል። በዚህ መሰረት እስካሁን 155 ፓውንድ ወይም 4000 ብር አግኝቷል። በዚህ ላይ ያለውን አስተያየት ጠይቄው ነበር።
እግዚአብሔር ይመስገን ጥሩ ጅምር ነው ብዬ ነው ማየው። ነገሮች እንዳለ ከታች እንደሚነሱት እንዳ ሁሉ እግዚአብሔር ይመስገን ብዬ ነው ማሳልፈው ሁሉም ነገሮች።
በአጠቃላይ የሪዮ ኦሎምፒክን በተመለከተ ሌሎች አስተያየቶችን አካትቼ በሌላ ዝግጅት ይዤ እመለሳለሁ።
ወደ ምሽቱ የመጨረሻ የትንታኔ ርዕስ እናልፋለን። ቱርክ ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ኢላማዎችንና ሶሪያ ያሉ የኩርድ ኃይሎችን እየመታች ነው። የሶሪያ ኩርዶች ኃይሎች በዩናይትድ ስቴትስ የሚደገፉ በመሆናቸው እየጎላ በመሄድ ላይ ያለው ውጥረት ዛሬ ምክትል ፕሬዚዳንት የዩናይትድ ስቴትስ ማለት ነው ጆ ባይደን በቱርክ የሚያካሄዱት ጉብኝት ላይ ተጽዕኖ ሊያሳድር እንደሚችል በአሜሪካ ድምፅ ራዲዮ ዘጋቢ ዶሪያን ጆንስ ከኢስታንቡል የተላከ ዘገባ ይጠቁማል። አዳነች ፍሳዬ ታቀርበዋለች።
ቱርክ ካለፈው ሰኞ አንስቶ ጃራቡልስ በተባለችው የሶሪያ ድንበር ከተማ ያሉትን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን በከባድ መሳሪያ ስትደበድብ ሰንብታለች። ጃራቡልስ የጽንፈኛው ቡድን ዋና የስንቅና ትጥቅ መተላለፊያ ከተማ ነች። በቱርክ ድንበር የመጨረሻዋ እስላማዊ መንግስት ነኝ በሚለው ቡድን ቁጥጥር ስር ያለች ከተማም ሆናለች። የከባድ መሳሪያ ድብደባው የተጀመረው የቱርክ የውጭ ጉዳይ ሚኒስትር እስላማዊ መንግስት ነኝ የሚለውን ኃይል ከድንበሩ ለማጥፋት ቃል ከገቡ በኋላ ነው። የሶሪያን ድንበር ከዳዕሽ ህልውና እናጸዳለን ያሉት መልቡት ኮብሱግሉ፣ ዳዕሽ የጽንፈኛው ቡድን የአረብኛ አጠራር ነው። የውጭ ጉዳይ ሚኒስትሩ ይህን ቃል የገቡት ባለፈው ቅዳሜ በአንድ የቱርክ ሰርግ ላይ የአጥፍቶ ጠፊ ጥቃት ከተፈጸመ በኋላ ነው። ይሁንና የቱርክ ከባድ መሳሪያዎች የሶሪያ ኩርዶች ኃይሎችንም ኢላማ እያደረጉ ነው። በሶሪያ ዲሞክራሲያዊ ኃይሎች የብዙሃንነት ቦታ የያዘው የኩርዶች አማጽያን ኃይል በዩናይትድ ስቴትስ እየተደገፈ እስላማዊ መንግስት ነኝ በሚለው ቡድን ላይ በተከታታይ ሽንፈት ሲያደርስ ቆይቷል። ቱርክ በበኩሏ የሶሪያ ኩርዶች ፒኬኬ በሚል አህጽሮት ከሚታወቀው የኩርድ አማጽያን ቡድን ጋር የተያያዙ አሸባሪዎች ናቸው ትላለች። በኢስታንቡል ካድር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት ጠቢብ ሶል ኦዚል የኩርዶች የፖለቲካ ፓርቲንና የትጥቅ ክንፉን አስመልክቶ በዩናይትድ ስቴትስና በቱርክ መካከል ያለው ልዩነት በዛሬው የምክትል ፕሬዚዳንት ጆ ባይደን የቱርክ ግንኙነት ላይ ተጽዕኖ ሊያሳድር ይችላል ብለዋል።
I haven't seen anything that suggests that the Americans have stopped helping Turkey on the PKK.
አሜሪካውያን በኩርዶች ሰራተኛ ፓርቲ ምክንያት ቱርክን መርዳት ማቆማቸውን የሚያሳይ ምንም አይነት ምልክት አላየሁም። ቱርክ የምትለው ሶሪያ ውስጥ ያለው የኩርዶች ቡድን ከፒኬኬ ማለትም ከቱርኮች ሰራተኛ ፓርቲ ጋር የተሳሰረ በመሆኑ እነርሱንም መርዳት የለባችሁም ነው። ይሁንና አሜሪካውያን ይህን ጥያቄ በተደጋጋሚ አንቀበለውም ነው ያሉት።
ቱርክ የሶሪያው የኩርድ አማጽያን ቡድን በቱርክ ድንበር ላይ ነጻ ሀገር ለመመስረት ይፈልጋል ትላለች። ይህም በቱርክ ያሉት የኩርድ አማጽያንን ሊያነሳሳ ይችላል የሚል ስጋት አላት። የዩናይትድ ስቴትስና የብሪታንያ ልዩ ኃይሎች የኩርድ አማጽያንን እየረዱ ነው በሚባልበት በአሁኑ ወቅት አሜሪካ ውጥረቱን ለማርገብ ሳትሞክር አትቀርም። ባይደን ቱርክን የሚጎበኙት ሀገሪቱ ፊቷን ወደ ቴህራንና ሞስኮ ባዘሮችበት ወቅት ነው። ቱርካዊ የፖለቲካ አምደኛ ሰሚት አይዲዝ የቱርክ ዲፕሎማሲ የኩርዶችን ምኞት በማሰናከል ላይ ብቻ ያተኮረ ነው ይላሉ።
If Turkey's relations with Washington and then Moscow and Tehran improve and are reinforced
ቱርክ ከዋሽንግተን ከሞስኮና ከቴህራን ጋር ያላት ግንኙነት ቢሻሻልና ኢራን በሰሜን ሶሪያ የኩርዶች ቦታ እንዳይኖር ባላት ፍላጎት መሰረት የሚከናወን ከሆነ የኩርዶች ተጽዕኖ መዳከም ይጀምራል።
ጆ ባይደን ከቱርክ ፕሬዝዳንት ረጂብ ታይብ ኤርዶጋን በሚገናኙበት ወቅት ዋሽንግተን ሶሪያ ውስጥ ያሉትን የኩርድ ኃይሎችን መደገፍ እንድታቆም ለማድረግ ከባድ ጫና ይገጥማቸዋል። እስላማዊ መንግስት ነኝ የሚለው ቡድን እንደ መዲናው የሚቆጥራት ራካ ከተማን ለማስመለስ ከባድ ውጊያ በሚካሄድበት በአሁኑ ወቅት ዩናይትድ ስቴትስ በሶሪያ ያሉትን ኩርድ አማጽያን መደገፍ የምታቆም አይመስልም ይላሉ ታዛቢዎች።
የመጨረሻ ብለን ነበር ሌላ የመጨረሻ ዘገባ ይኖረናል። የማሊ የጂሃድ አራማጅ በቱምብክቱ ታሪካዊ ሐውልቶች ላይ ባደረሰው የቦምብ ድብደባ በዓለም አቀፉ ፍርድ ቤት የመጀመሪያ በሆነ የታሪክ ውድመት የተሰኘ ወንጀል ክስ ቀርቦበታል። በሕግ ያስቻለውን ይህን የክስ ሂደት የተከታተለችው ሊሳ ብራያን ከፓሪስ ያጠናቀረችውን ዘገባ ዝርዝር መስታወት አረጋው ታቀርበዋለች።
ችሎቱ ባለም አቀፍ የወንጀል ፍርድ ቤት እየቀረበ ያለው የእስልምና አክራሪው አህመድ አልፋቂ አልማህዲ ክስ ሊጠናቀቅ ጥቂት ቀናት ቀርተውታል። አልማህዲ እንደ አውሮፓውያን አቆጣጠር በ2012 በሚላ ከተማ ቲምቡክቱ የሚገኙትን ታሪካዊ ሐውልቶችና መስጊዶች በማውደሙ ምክንያት ለተከፈተበት ክስ ጥፋተኛ መሆኑን በማመኑ ፍርድ ቤቱ ውሳኔውን ለማሰማት ጥቂት ቀናት ብቻ ይቀሩታል። የአልማህዲ ጥፋተኝነትና የሚጠብቀው የፍርድ ቅጣት ባስተርኳሚ በተነበበበት ጊዜ በእስልምና እምነት ተከታይ ሰዎች ተገፋፍቶ ድርጊቱን እንደፈጸመ ገልጾ ሌሎች ሙስሊሞች የሱን ዱካ እንዳይከተሉም አሳስቧል።
I am really sorry and I regret all the damage that my actions have caused.
በእጅጉ አዝናለሁ። በሰራሁት ስህተት ውስጤም በጣም ተነክቷል። ጥፋቴ ከኔ አልፎ ቤተሰቦቼንና የቲምቡክቱን ማህበረሰብ በመጉዳቱም እጅግ ተጸጽቻለሁ። አገሬ ማሊና ዓለም አቀፉ ማህበረሰብ ላይም ባደረስኩት ጥፋት በጣም አዝኛለሁ።
አልማህዲ በተጨማሪም አንሳር ዳይኔ በመባል የሚታወቀውን ታጣቂ ቡድን በመምራትና ከአልቃይዳ ነውጠኛ ቡድን ጋር በአንድነት የቲምቡክቱ የባህልና የታሪክ መገለጫ የሆኑትን በዩኒስኮ የታሪክ መዝገብ ላይ የሰፈሩትን እድሜ ጠገብ ግንቦች በማጥፋቱ ክስ ተመስርቶበታል። የፈረንሳይ የጸጥታ ኃይል እንደ አውሮፓውያን አቆጣጠር በ2013 ከአካባቢው እስከሚያስለቅቀው ድረስ ጥብቅ የሆነ የእስልምና ህግ አስፍሮ እንደነበር ተክሷል። ዓለም አቀፉ የወንጀል ችሎት ICC በቀረበው ክስ ተከሳሽ ባህላዊ ቅርሶችን የማውደምን ክስ ሲያምን የመጀመሪያው ነው ብሏል። የዓለም አቀፉ የወንጀል ችሎት ዋና አቃቤ ህግ ፋቱ ቤንሱዳ የቲምቡክቱ የባህል ቅርሶች ላይ የደረሰው ውድመት በሰብአዊነት ላይ እንደ ተቃጣ ጥቃት ይቆጠራል በማለት ተናግረዋል።
Culture is who we are. Our ancestors created paintings, sculptures, mosques, temples, and other forms of cultural possession.
ባህል ማንነታችን ነው። ከኛ የቀደሙት ስዕሎችን፣ ቅርጻ ቅርጾችን፣ ሐውልቶችን፣ ታላላቅ ግንቦችንና ሌሎችን ባህላችንን የሚያንጸባርቁ ስራዎችን ትተውልን አልፈዋል። ልባቸውና ነፍሳቸውን በእነዚህ የፈጠራ ስራዎች ላይ አስቀምጠዋል። በግዚያቸው የነበረውን ባህልና እምነት ለቀጣዩ ትውልድ ያስተላለፉበትም ነው።
በስፋት የሚታየው የአክራሪ የእስላማዊ ቡድን ድብደባ በተለይም በሶሪያና በኢራቅ በርካታ ታሪክ አዘል ጥንታዊ ሐውልቶች መጥፋት መቀጠላቸው አሳሳቢ ነው ብለዋል ቤንሱዳ። የሰብአዊ መብት ተከራካሪዎች በአልማህዲ ላይ ክስ መቅረቡ ትክክል መሆኑን ገልጸው ሌሎች በማሊ በጦርነት ወንጀል የተሳተፉትም ለፍርድ መቅረብ ይኖርባቸዋል ብለዋል። አልማህዲ ለጥፋቱ እስከ 30 ዓመት በስር ሊቀጣ ይችላል። አቃቤ ህጎቹ ግን ከ9 እስከ 11 ዓመት ዝቅ እንዲል እንጠይቃለን ብለዋል።
አድማጮች ወደ ሁለተኛው አጋማሽ ዘልቀናል። ቀደም ብለን በመጀመሪያው አጋማሽ የተጀመረ የተቃዋሚ አንድ ተቃዋሚ መሪ አስተያየትን ይመለከታል። የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ያወጣው መግለጫና ያስተላለፈው ውሳኔ በአገሪቱ ያለውን ሁኔታ ጠባብ በሆነ መንገድ በተለመደ ሁኔታ የተመለከተ ነው ሲሉ ቀደም ሲል የመድረክ አረና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ገብሩ በዛሬው ዕለት ለአሜሪካ ድምፅ ራዲዮ እንደገለጹት በመጀመሪያው ክፍል ዝግጅታችን አሰምተናል። ሰሞኑን ታዲያ ይህ የኢህአዴግ መግለጫ ይህንኑ መግለጫ መነሻ በማድረግ መግለጫው የህዝቡን ፍላጎት ወይም በእንቅስቃሴዎቹ ለተነሱ ጥያቄዎችም ምላሽ አልሰጠም፣ የመንግስትን ስልጣን ለግል መጠቀሚያነት መዋሉ የችግሩ መንስኤ መሆኑና እርምጃ እንደሚወስድም የስራ አስፈጻሚ ኮሚቴው ባለፈው ሰኞ መግለጫው አመልክቷል። ቀደም ሲል ከእስክንድር ጋር ወደ ጀመሩት ሁለተኛ ክፍል ቃለ ምልልስ።
አዎ ሊኖር ይችላል እንግዲህ ከአነጋገሩ ይሄ ነው እየተባለ ያለው ከታችም ከመሀልም ከላይም ጋቱም ብዙ ሲያቀርቡ ቆይቷል። ይሄ ሙስና ስትሉ የታችኛውን እንዲሁ እየደበደባችሁ እያሰራችሁ ነው ያለችን ከላይ ያለው ከፍተኛ ዋናው አንኳር ሙስና ተነካም የሚል ህዝብ ሲያነሳ ቆይቷል። እና ይሄን ነገር አለ ብሎ ለማስመሰል የተወሰኑ ሰለባ ሊሆኑ ይችላሉ። በዚህ ጉዳይ የተወሰኑ የካቢኔ አባላትም የስራ አስፈጻሚ አባላትም የማዕከላዊ ኮሚቴ አባላትም ሰለባ ሊሆኑ ይችላሉ። ግን ችግሩን የሚፈታ አይደለም ነው እያልኩ ያለሁት። ምክንያቱም የችግሩ እምብርት እኮ ያሉት ያለው ነው ይሄ አቤታዊ ዲሞክራሲ በማለት እኛ ልማታዊና ዲሞክራሲያዊ ነን የሚሉት ልማታዊም አይደሉም ዲሞክራሲያዊም አይደሉም። ይሄ በሌለበት ነው እኮ እየተነገረ ያለው። እዛ ላይ ነው ያለው ችግር እንጂ ልማታዊ መንግስት ነው መፍትሄ የሚያመጣው ካሉ ብቻቸውን እየረጡ ብቻቸውን መፍትሄ ለመምጣት ነው እየጣሩ ያሉት ማለት ነው። ይሄ ደግሞ ጭራሽ ለውጥ ሊሆን አይችልም። ከሌሎች ጋር በመወያየት በመነጋገር ከሌሎች ተቃዋሚ ድርጅቶች የሚሆኑ በዚች ሀገር ያገባናል የሚሉ ሁሉ ተነጋግረው መፍትሄ የሚያመጡበት ጉዳይ እንጂ እንዲሁ የአደግ በዳን በሚያስቀምጠው አቅጣጫ ነገሮች ይፈታሉ ብሎ ማሰብ ሞኝነቱም የዋህነቱም ነው። እና ከዚህ የተነሳ መስዋዕት ሊሆኑ የሚችሉ ግን ሰዎች ይኖራሉ ብዬ ገምታለሁ። ሁሉ ጊዜ የሚደረጉ እንቅስቃሴዎች ፖለቲካዊ እንድምታም አላቸው። ስለሆነም ሙስናማ ማጥራት ቢፈለግ ኑሮ ነጻ ፍርድ ቤት፣ ነጻ ምርጫ ቦርድ፣ ነጻ ኮሚሽን፣ ነጻ ፖሊስ፣ ነጻ አስተዳደር ሲኖር ነው ሙስና መዋጋት የሚቻለው እንጂ በዚህ ማዕቀፍ የሚፈታ ነገር የለም። አንዱ የጠንከረ ጉልበት ያለው ጉልበት የሌለውን ሊያጠቃበት የሚችል ሁኔታ ነው የሚፈጠረው ይመስል የሚታይ።
ስለዚህ ሊወሰዱ የሚችሉት እርምጃዎችም በትክክል ይሄንን አሁን እነሱ ያሉትን የኪራይ ሰብሳቢነት ወይም ስልጣንን ያላግባብ የመጠቀምን አዝማሚያ የሚገታ ሳይሆን ፖለቲካዊ ሊሆን ይችላል ነው እያሉኝ ያሉት።
በትክክል እንግዲህ እዚህ ላይ ግልጽ መሆን ያለበት ሙስናም ብልሹ አስተዳደርም እነሱ እንደሚሉት ኪራይ ሰብሳቢነትም ቢሆን ምንጫቸው ሌላ ነው፣ ከበስተጀርባ ያለ ጉዳይ ነው። አፈናው ነው ምንጫቸው፣ ነጻነት መከልከል ነው ምንጫቸው። በስርዓቱ ውስጥ ያሉ ፍትህ ማጣት፣ የመንግስት አወቃቀሩ ራሱ ስራ አስፈጻሚውን ሊቆጣጠረው በማይችል መንገድ መደራጀቱ፣ የአንድ ፓርቲ አምባገነንነት መንገሱ፣ የአንድ ፓርቲ ፓርላማ ነው ያለው፣ የአንድ ፓርቲ ስራ አስፈጻሚ ነው ያለው፣ ሌሎችም ናቸው ያሉ እንጂ በዚህ አካባቢ ለውጥ ካልተደረገ ጋዜጦች መረጃን ለህዝቡ መስጠት ካልቻሉ፣ ሲቪል ማህበረሰባት የሚሰማቸውን መቃወም ካልቻሉ፣ ተቃዋሚ ፖለቲካ ፓርቲዎች ሀሳባቸውን መግለጽ ካልቻሉ፣ በጨለማ ውስጥ ሆኖ ይህን ሙስናን የመዋጋት ጉዳይ አድርጌ ነው ማለው። ጨለማ ውስጥ ሆኖ ብርሃንን ከልክሎ በጨለማ ውስጥ ሆኖ ችግርን በማየት መሞከር አድርጌ ነው ማየው። እና ዋናው ጉዳይ ላይ መስማማት እስካልተደረሰ ድረስ፣ ዋናው ጉዳይ ላይ መልስ ለመስጠት እስካልተቻለ ድረስ ይሄ የቆየው መንገድ ብዙ ጊዜ እኮ እንደዚያ ተደርጓል። ላለፉት 25 ዓመታት ከስራ አስፈጻሚም የማባረር የማስወገድ የማሰር ከሚኒስትሮችም እንዲሁ የማሰር የማስወገድ ይሄ ሲካሄድ ቆይቷል። ህዝቡ የሚያነሳው ጥያቄዎችም እነሱ በሚፈልጉት ይሄን እናደርጋለን ነገር ሲባል ዋናው ምክንያቱ ላይ ንግግር መደረግ አለበት ነው የምለው። ይሄ እዚህ ላይ ነው ያለው ችግሩ እንጂ እነዚህ መገለጫዎች ናቸው። ሙስና በጣም ፍትህ በሌለበት ነጻነት በሌለበት ስርዓት የሚከሰት ጉዳይ ነው። ዲሞክራሲ በሌለበት ነጻና ፍትሃዊ ምርጫ በሌለበት የሚከሰት ጉዳይ ስለሆነ ይሄ ቀጣይ ይሆናል። ህዝቡም ያማረረው ያስቸገረው እነዚህ ክስተቶች ከምንጩ ካልደረቁ በስተቀር መፍትሄ ሊሆኑ ስለማይችሉ ነው።
እንግዲህ መንግስትና ድርጅታችን ችግሩን በማንም ማያሳብብም ብሏል መግለጫው። አቶ ገብሩ ለምሳሌ በዚህ ችግር ምክንያት እንግዲህ ስልጣንን የመንግስት ስልጣንን ለግል በማዋል ችግር ምክንያት ማለታቸው ነው የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማቀፍ ለማስተካከል የሚያስችል እንቅስቃሴ ጀምሯል ነው ያለው መግለጫው። እንቅስቃሴው በአዲሱ የበጀት አመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ይጀምራልም ይላል። እና ችግሩን አምነው መቀበሉ ድርጅቱ ወይም መንግስት እና የለውጥ እርምጃዎችን ቀርጸንም በአዲሱ አመት መጀመሪያ ተግባራዊ ማድረግ እንጀምራለን ማለቱ እንደ አንድ አዎንታዊ ነገር አይታይም ወይ?
ዝም ብሎ ድፍን ካለ ነገር ይሄን ተግባራዊ አደርጋለሁ ማለቱ ትንሽ እርምጃ ሊሆን ይችላል፣ ግን መሰረቱ አልነካም ነው ኮምል። አሁን ያሉትም ጭምር ያነበብኩም ጭምር ምንድን ነው ያለ ያሉ ይሄ ችግር እኮ የሻቢያ ችግር፣ ይሄ ችግር እኮ የውጭ ኃይሎች፣ የጠባቦች፣ የትምክተኞች፣ ይሄ በሙሉ እነሱ ክፍል የሚሰጣቸው የእነዚህ ችግር ነው እያሉ እኮ በሬዲዮም በጋዜጣም በሁሉ የሚነገረው እኮ ይሄ ነው። የራሳችን ችግር ብለውም እስካሁን ድረስ አልተናገሩም። ከአሁን በፊት እንዲህ ብለው ነበር፣ በራሳችን ብለው ነበር። ኋላ ደግሞ አይደለም ችግሩን ፈተነዋል የሚል ነገር አነሱ። አሁን ደግሞ የራሳችን ችግር ነው እያሉ ነው። ግን ደግሞ ከዚህ ለጎን ጎን ፕሮፓጋንዳው ተካላ ስታየው ሚዲያቸው መግለጫቸው ሲታይ ይሄ ሻቢያ ነው ይሉታል፣ አልፎ አልፎ የውጭ ኃይሎች ነው ይሉታል፣ የጠባዎች፣ የትምክተኞች። ስለዚህ ነው እያሳበቡ ያሉ። እንግዲህ ሻቢያ የሞተና በጣም የነቀዘ ድርጅት፣ በጣም አምባገነን ድርጅት ኢትዮጵያ ውስጥ ይሄን ያህል እንቅስቃሴ መምራት ከቻለ እነሱ ጭራሽ የሉም ማለት ነው፣ በዚች ሀገር የሉም ማለት ነው። እነሱ እንግዲህ 24 ሰዓት ሙሉ ሚዲያውን ተቆጣጥረውታል። በግል ሚዲያ ስም የሚያደርጉት እንቅስቃሴ አለ፣ በጋዜጦች የሚያደርጉት እንቅስቃሴ አለ። ይህ ሁሉ አድርገው ከውጭ ያለው የሻቢያ ፕሮፓጋንዳ ይሄና ህዝብ አንቀሳቅሷል ካሉ አንድም ህዝቡን መስደብ ነው፣ ህዝቡን መስደብ ነው። የውጭ ኃይል አንቀሳቅሷል ብሎ ህዝቡን መስደብ ነው። ውጭ ያሉ ግንቦት ሰባትም ኦነግም እነዚህም ይህን ያህል እንቅስቃሴ ከፈጠሩ የመንግስት ኢህአዴግ የሚባለው ነገር የለም ማለት ነው። ከዚህም በላይ እንዳልኩ ይህን ህዝብ መናቅም ጭምር ነው የሚያሳየው። ህዝቡ መሰረታዊ የሆኑ ጥያቄዎችን አንስቶ ሲያቀርብ በውጭ ተመርተሃል ማለት መቶ ሺዎቹ ሚሊዮኖች ህዝቦች በሀገሪቱ አጠቃላይ ሚሊዮኖች ህዝቦች በውጭ ተገዝተዋል የሚል ይሄ ችግሩን በሌላ ማላከክ የችግሩንም ዋና መሰረት ለማየት ያለመሞከር አድርጌ ነው የማየውና ስለዚህ ይሄ መግለጫ ሌላ የሚያደርጉትና ከስር የሚያደርጉት እንቅስቃሴም ሌላ በይፋም የሚያደርጉት ሌላ ስለሆነ እኔ በዚህ ምንም ኢህአዴግ ችግሩን ተገንዝቦ መሰረታዊ ችግሩን ተገንዝቦ መፍትሄ ያመጣል የሚል ግምት የለኝም።
የቀድሞው የኢህአዴግና የመንግስት ባለስልጣን የአሁኑ የተቃዋሚ አመራር አቶ ገብሩ አስራት የገዢው ፓርቲ መግለጫ በተመለከተ ለሰጡኝ ማብራሪያ አመሰግናለሁ። ከገዢው ፓርቲ ኢህአዴግ ህዝብ ግንኙነትና ከሌሎች አመራሮች በመግለጫው ላይ ተጨማሪ ማብራሪያ ካገኘው ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለሰፊው ወቅታዊ ዘገባዎቹ እናመሰግናለን። አሁን
ኢትዮጵያውያን በአሜሪካ
ባለቤት ተይዞ የሚባለው ሰዓቱ ደረሰ። አዲሱ ያንተም ተራ
ደረሰ።
እጅ ከምን
በተለያዩ ጉዳዮች ኢትዮጵያውያን ያደረጓቸውን ተሳትፎዎች የሚመለከት ዝግጅት ነው ያለኝ ለዛሬ። አሉላ ይሄ በየአይነቱ የሚል ምግብ ታውቃለህ?
መልከ ብዙ እንደማለት ነው።
መልከ ብዙ
ግሩም
ቅይጥ እና ዝርዝሩ ጋር ስመጣ ሶስት አርዕስተ ጉዳዮች አሉ። አንደኛ በሰሞኑ የኢትዮጵያ ውስጥ በሚካሄደው ግጭት የተጎዱ ይልቁንም ለሞቱ ሰዎች እንደየ እምነታቸው ጸሎት ስላደረጉ የኢትዮጵያውያን ቤተ እምነቶች ፕሮግራም። ሁለተኛው ባለፈው 15 ቀን አሉላ እንደምታስታውሰው እዚህ ሲልቨር ስፕሪንግ ውስጥ በሚገኝ አንድ አፓርትመንት ወይም መኖሪያ ህንፃ ላይ ፍንዳታ ደርሶ ከ90 በላይ ሰዎች ተፈናቅለዋል፣ የሞቱም አሉ። ከዚያ ጋር በተያያዘ በተለይ በኢትዮጵያውያን ላይ አትኩሬ አንድ አጠር ያለ ቅንብር ይኖረኛል። እንደሆነ እናንተ የምናወራት አሁን እኔ እናንተ እየተወያየን ባለንበት ሰዓት ላስ ቬጋስ ውስጥ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰላማዊ ተቃዋሚዎች ላይ እያደረገ ያለውን የመብት ጥሰት የሚሉትን በመቃወም ሰልፍ እያደረጉ ናቸው።
ኢትዮጵያ
አዎ መፈክሮቹ የተለያዩ ናቸው። ግድያ ይቁም፣ ዩናይትድ ስቴትስ ለነፍሰ ገዳዩ እነሱ ወያኔ ለሚሉት ድጋፍሽን አትስጪ፣ ኦሮሞ የኛ ነው፣ አማራ የኛ ነው ወዘተረፈ። ሰዓታችን እንደምታውቀው አይጣጣምም ከላስ ቬጋስ ጋራ። ለዛሬ የአየር ስርጭት አልደረሰም። ነገ ትንሽ ከዚህ ሰፋ ያለ ጊዜ ሰጥተን ያነጋገርኳቸው ሰዎችም አሉ፣ እነሱን እናቀርባለን። ወደ እንግዲህ ዝርዝሮቹ ልምጣ።
ወደ ዝርዝሮቹ ተሻገር፣ ቀደም ብለህ ጠቆም አድርገሃል።
አዎ እነዚህ ድብልቅልቅ ወይም ሚስቶ ቅንብሮች አንደኛው በአካባቢያችን የሚገኙ የኢትዮጵያውያን ቤተ እምነቶች ኢትዮጵያ ውስጥ ከወራት በፊትና በቅርቡም በአሁንም በተቀሰቀሱ ግጭቶች ሕይወታቸው ላለፈ ወገኖች የጸሎት ለአገራቸው ሰላምም የምህላ ፕሮግራም አካሂደዋል። ከጸሎቱ በተጨማሪ አሳሳቢ ባሉት በወቅቱ ሁኔታ ላይም የአቋም መግለጫ አውጥተዋል። ጸሎተ ፍትሐትና እግዚኦታ ካደረጉት አብያተ ክርስቲያናት አንዱ የደብረ ምሕረት ቅዱስ ሚካኤል ካቴድራል ነው። በዚያ የተደረገውን ጸሎት የመሩት እና ትምህርትና ገለጣ ያደረጉት የዋሽንግተን ዲሲና አካባቢዋ እንዲሁም የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ናቸው። እንደ ውሳቸው ከተናገሩት ጥቂት ልጨልፍ።
እግዚአብሔር ለሀገራችን ሰላም፣ ለህዝቦቿ ሰላም፣ ለመሪዎቿ ማስተራል፣ የህዝብን ጩኸት የህዝብን እንባ የሚያብሱ እንዲያደርጋቸው፣ የህዝብን ጥያቄ የሚመልሱ እንዲያደርጋቸው ወደ እግዚአብሔር ማመልከት ነው። ወደ እግዚአብሔር መጸለይ ነው። በህብረት ይኖረ በብቻቻል በመከባበር ይኖረ ህዝብ ነው። አሁን እንዳለው ሁኔታ ግን ከቀጠለ መጥፎ ሁኔታ በሀገራችን ይፈጠራል፣ ይከሰታል። አንድ ሰውነት የለበት የእግዚአብሔር ቃል ማንም እግዚአብሔርን በተመለስ ያፈርስ እግዚአብሔር እሱን ያፈርሰዋል ይላልና።
ሰፋ ያለ ነው የጸሎት ፕሮግራሙ። እንደ ዋና ዋናውን ለመጥቀስ ነው። በዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ተመሳሳይ የጸሎት ፍትሐት ፕሮግራም ነበር። ባለፈው ረቡዕ ማታ ነው የተካሄደው። የሀገርን ሰላም ፈልጉ በሚል የመጽሐፍ ቅዱስ ኃይለ ቃል በርዕስነት የተቀመጠ የአቋም መግለጫም ወጥቷል። የኢትዮጵያ መንግስት ፈጽሟል የሚሉትን ግድያ በጽኑ የሚያወግዙበት መግለጫ ነው። ከዛ በተጨማሪ ካህናቱ በዚህ ጉዳይ ላይ ሰፋ ያለ ትምህርት ለህዝቡ ሰጥተዋል። የቤተ ክርስቲያንንም ዝምታ ቅሬታቸውን ገልጠዋል። ግን የቤተ ክርስቲያኒቱ ሰባኪ ወንጌል መጋቢ ሃይማኖት ቀሲስ ተስፋዬ መቆያ ከተናገረውና ካስተማረው እንዲሁ እንደ አባ ፋኑኤል ጥቂት ቀንጨብል አድርግን አላሰማ።
ሰው የእግዚአብሔር ቤተ መቅደስ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የእግዚአብሔር መቅደስ የሚያፈርስ እግዚአብሔር ያፈርሰዋል ይላል። መቼ የስልጣን ነገር አይምሮን ካልደፈነ በቀር ከእኛ ዘመን በፊት ብዙ ኃያላን መሪዎች አልፈዋል፣ ብዙ ነገስታት አልፈዋል። እንደ ሰማጠና እንደ ገልጠልጠው የገዙ ኃያላን ብዙዎች በምድር ላይ አልፈዋል። ዛሬ በየትኛውም ዓለም በሀገራችን የሚሆን በወንበር ላይ የተቀመጡ ሰዎች መለስ ብለው የትላንቱን ታሪክ ሊያስቡት ይገባል። እንዲህ እንደሆነ አይቀርም። እግዚአብሔር አንድ ቀን ታሪክ ይቀይራል።
በነገራችን ላይ ወደ ሙስሊሙ ማህበረሰብ ደውዬ አቶ ነጅም መሐመድን አግኝቻቸዋለሁ። ምንም እንኳ የተወሰነ ፕሮግራም በዚህ ጉዳይ ላይ ባናደርግም በየጊዜው ለኢትዮጵያ ሕዝብ ለሀገሪቱ እንጸልያለን ብለውኛል። የፕሮቴስታንት ክርስትና እምነት ተከታዮችም እንዲሁ በተለያየ ቦታ የሚገኙ ማለት ነው የተለየ ለአሁኑ ወቅታዊ ጉዳይ የተለየ የጸሎት መርሃ ግብር እንዳካሄዱ ሰምቻለሁ። እንግዲህ ሌላው ጉዳይ አሉላ ፈረንጅ ላስት በት ኖት ሊስት ይላል መጨረሻ ላይ መቅረቡ ጉዳዩን እንደማያሳነሰው ለማመልከት የሚነገር ነገር ነው። እኔም በዚሁ መሰረት ቀጣዩን ጉዳይ የማቀርበው ትልቅ ጉዳይ ነው። ባለፈው ሰሞን እዚያ አካባቢ ሲልቨር ስፕሪንግ በሚገኝ አንድ መኖሪያ ህንፃ ላይ ፍንዳታ ደርሶ 90 ሰዎች ተፈናቅለዋል። ሁለቱ ኢትዮጵያውያን ናቸው። የ41 ዓመቷ ሳኢዳ ኢብራሂምና የ34 ዓመቱ አሰግድ መኮንን ይኑሩ አይኑሩ በውል አልታወቀም። የአካባቢያችን ማህበረሰብ የኢትዮጵያ ኮሚኒቲ ማዕከሎች እናፈላልጋለን ብለው የነበረ እስካሁን አላገኙም መሰለኝ፣ መልስ አልሰጡኝም። ግን በዚህ ላይ በጣም የሚገርምህ አንዲት ከኢትዮጵያ የመጣች ወጣት ያረፈችበት ቤት ሰዎቹ የሉም በህይወት ይኑሩ አይኑሩ አይታወቅም። እሷ ግን ቆስላ ተርፋ ሐኪም ቤት ነች። አናግሬያታለሁ። ወላጅናቷንም ኢትዮጵያ ደውዬ አናግሬያቸዋለሁ። ለጊዜው እሷ በነገረችኝ ወይም በጠየቀችኝ መሰረት የእሷንም ድምፅ ለማስተላለፍ ፈቃደኛ አይደለችም። ለጊዜው የእናቷን ድምፅ ስማቸውም እንዲገለጥ አልፈለጉም። ሁለቱንም አናግሬያቸዋለሁ። ጊዜው ሲደርስ እናቀርባለን። በጣም ተሽሏት ትገኛለች። ለዚች ልጅ ሕክምና በማርያም ቤተ ክርስቲያን የገንዘብ መዋጮም ተደርጓል። ይቀጥላል ይሄ የገንዘብ መዋጮ እና በጣም በጥሩ ሁኔታ ላይ ነች። ደስ የሚለው ነገር ይሄ ነው። ልጅቷ ለትምህርት ነው የመጣችው። ወደ ትምህርት ቤት ከመሄዷ በፊት እነዚህ ሁለት ባልና ሚስት ዘንድ አርፋ ቤቱ ፍንዳታ ሲደርስበት እሷ ተረፈች፣ ሰዎቹ አልተረፉም።
መልካም አዲሱ፣ ለምሽቱ ያለህን እንግዲህ በዚሁ ማገባደድህ ነው። እኛም ፕሮግራማችን በዚሁ ቋጨን። አድማጮች፣ በነገው ምሽት በሶስት ሰዓት በመደበኛ ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ አድማጮቻችን። ¶¶